የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ። የጋቢና ቪኦኤ ዝግጅታችንን ጀምረናል። ለዛሬ ምሽት ሳምንቱን ሙሉ ከተላለፉት መካከል ለምሽቱ ይሆናሉ ብለን የመረጥናቸውን ዝግጅቶች እናስደምጣችኋለን። ፕሮግራሙን በመምራት ጽዮን ግርማ ብሬያችሁ ቆያለሁ። አብራችሁን ቆዩ። የአማራ ክልል መንግስት ኮሙኒኬሽን ጉዳይ ጽህፈት ቤትና የክልሉ ፖሊስ ኮሚሽን በአገሪቱ ወቅታዊ ጉዳዮች ዙሪያ ዛሬ የጋራ መግለጫ ሰጥተዋል። ጄኔራል አሳምነው ጽጌ በልዩ ሁኔታ ያስቀምጧቸው ናቸው የተባሉትን 218 የልዩ ኃይል ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌደራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የክልሉ የመንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥነው በወጡና በነባሩ ኃይል ፖሊስ መካከል የተፈጠረ ልዩነትም የለም። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ናቸው ይሄንን ያሉት። መግለጫውን የተከታተለችው አስቴር መስጋናው ተከታዩን አጠናቅራለች።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙና የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኝ አስረስ በወቅታዊ ጉዳዮች ላይ በጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ያነሷቸው ነጥቦች ደግሞ በቅርቡ በአማራ ክልል ተከስቶ በነበረው የመፈንቅለ መንግስት ሙከራ ጋር በተያያዘ የክልሉ መንግስት ስልጣኑን ለፌዴራል መንግስት አሳልፎ ሰጥቷል፣ በክልሉ ልዩ ኃይል ፖሊስ መካከል መከፋፈል ተፈጥሯል፣ ያለበቂ ማስረጃ ተጠርጣሪዎች እየተያዙ ነው ተብለው በሚወሩ አሉባልታዎች ላይ ግልጽ መረጃ ለመስጠት ነው ተብሏል። የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኝ አስረስ በቅርቡ በክልሉ ተከስቶ የነበረውን አለመረጋጋት ተከትሎ የክልሉ መንግስት ለፌዴራል መንግስት ስልጣኑን አሳልፎ ሰጥቷል የሚባለው ወሬ ከእውነት የራቀ ነው ብለዋል።
የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም።
በዚህ ጉዳይ ላይ የክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙም ትኩረት ሰጥተው ተናግረዋል።
ይሄ የሚመራው በአማራ ክልል ፖሊስ ብቻ ነው። ከፌደራል የመጣው የምርመራ ቡድን ወይም የፌደራል አካላት የመጡት ከዛ ምናልባት በቴክኖሎጂ እንዲያግዙን እንጂ በዋናነት ጉዳዩን የምንመራው ምርመራውም የሚካሄደው በክልሉ ፖሊስ መሆኑን ግልጽ ላደርግላችሁ እወዳለሁ። ጸጥታ ስራ ዓለም አቀፋዊ ነው፣ መንደር አይደለም። ዩኒፎርም ዓለም አቀፋዊ ነው። በቅርጹ የአማራ ፖሊስ ልትለው ትችላለህ፣ የኦሮሚያ ፖሊስ ልትለው ትችላለህ፣ የደቡብ የትግራይ ፖሊስ ልትለው ትችላለህ። ስራው ግን አንድ ነው። ክልሉን አካባቢውን ይጠብቃል፣ ከዛም ኢትዮጵያን ይጠብቃል። አማራን ነጥሎ ሁለቱን በጠላትነት እንዲተያዩ የሚያደርግ የጸጥታ ስራ አደገኛ ነው። በእኛ በኩልም አንቀበለው። ነገም ተነገ ወዲያም ከፌዴራል ጋር እንሰራለን፣ ፌዴራልም የኛ ነው ብለን ነው የምናምነው። ለፌዴራል እኛ እገዛ እናደርጋለን፣ ፌዴራል ለእኛ እገዛ ያደርጋል። ሲስተሙ ይግባን። ፌዴራል ስቴት ነው ኢትዮጵያ ውስጥ ያለው ገቨርናንሱ፣ ይሄ ሊገባን ይገባል። ልክ ሁለት ሀገር እንደሆነ አድርጎ ከፌዴራል የሚመጣን ኃይል እንደ ጠላት ማየት አደገኛ ነው፣ ኢትዮጵያን የሚያፈርስ ነው።
ኮሚሽነር አበራ ያይዘው በክልሉ ልዩ ኃይል ፖሊስ በነባሩና በአዲሱ መካከል መከፋፈል ተፈጥሯል ለሚባለው ወሬም ማስተባበያ ሰጥተዋል።
የአማራ ልዩ ኃይልና አማራ አንድ ናቸው። አሁን የመጣ ልዩ ኃይል የቀደመ የነበረ ልዩ ኃይል የሚባል ነገር በእኛ ውስጥ የለም። ልዩ ኃይል ልዩ ኃይል ነው። ወጥ የሆነ አንድ የአማራ ፖሊስ አለ። የአማራ ፖሊስ ኃይል በስሩ የተለያዩ የስራ ክፍሎች አሉ። በቅርብም የሰለጠነው ልዩ ኃይል ቀደም ሲልም የሰለጠነው ልዩ ኃይል ነው። ይህ እኮ የቅደም ተከተል ጉዳይ እኮ ነው፣ የሲኒየሪቲ ጉዳይ እኮ ነው እንጂ እኮ ሁሉም ፖሊስ ነው። የተለየ ተልእኮ ያለው ፖሊስ የለም። የፖሊስ ተልእኮ የወንጀልን መከላከል ነው፣ የህዝብን ሰላምና ደህንነት መጠበቅ ነው። ስለዚህ አሁንም የምናደራጀው ልዩ ኃይላችን ከዚህ አንጻር ነው። አንድነቱ የተለያየ ነው። ልዩነት አለ። በነባሩና በአዲሱ የሚባል ነገር የለም፣ እንደሚወራው አይደለም።
ሰኔ 15 ቀን 2011 ዓ.ም ምረት በተካሄደው መፈንቅለ መንግስት ሙከራ የተሳተፉ 218 ተጠርጣሪዎችን በቁጥጥር ስር የመዋል ስራ የተሰራ መሆኑን የጠቆሙት ኮሚሽነሩ ሁሉም በበቂ ማስረጃ የተያዙ ሲሆን አያያዛቸውም ቢሆን የሰብአዊ መብታቸውን በጠበቀ መልኩ ነው የተያዙት ብለዋል።
የአርሶ አደር ታጣቂዎች ያለምንም ደም መፋሰስ በብዛት ሰዎችን ይዟል። በዚህ መንገድ አርሶ አደር እየያዘ ያመጣቸው ሰዎች ቁጥር 141 ነው። የጸጥታ መዋቅሩ መረጃ ቢደርሰውም በዋናነት ግን በዚህ የተሳተፈው አርሶ አደሩ ነው፣ ሚሊሻው ነው። ክብር ይገባዋል የአማራ አርሶ አደር። ወደ 218 የሚሆኑ ለብቻ ጀነራል አሳምነው አስቀምጧቸው ከነበሩት የልዩ ኃይል አባሎቻችን ውስጥ ሁሉም ተይዘዋል። ከነዚህ ከተያዙት ውስጥ 113ቱ ቀላል የሚባል ትርታሬ ነው ያለን ለይተን አስቀምጠናል። በቅርብ ጊዜ ውስጥ የነዚህ ጉዳይ ውሳኔ ያገኛል። ከዚህ ውስጥ 105 የሚሆኑት ደግሞ በተወሰነ መንገድ ከሌሎች በለየት ባለ መንገድ ተጠርጣሪ ስለሆኑ በእነሱ ላይ አሁን ምርመራ ቀጥለናል። ይሄ ማለት 105ቱ ሁሉ ወንጀለኛ ነው ማለት አይደለም። ታቃላችሁ የማጣራት ስራ በተለይ እንደዚህ አይነት ወቅት ከባድ ስለሆነ አሁንም ይሄ ማጣራት ቀጥሏል። አብዛኛው ሰው ይሄ ተያዘው በለቱ ነው ብለው አብዛኛውም ደግሞ በራሱ ነው እጁን ይሰጣ። ይሄ ኃይል ፈቃደኛ ሆኖ እጁን ባይሰጥ ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ ማወቅ ያለባችሁ ምናልባትም አደጋው ከዚህ ይከፋ ይሆን ነበር። ስለዚህ ያያያዙ ሂደት ህጋዊ ነው። በቂ ትርታሬ ያለባችሁ ናቸው የተያዙት። እንደ ትናንት ነው ጨለማ ቤት የለም። እንደ ትናንት ነው ብቻን መታሰር የለም። ወንድሞቻችን ናቸው። ሳስተው ሊሆን ይችላል ተሳስተዋል።
በየደረጃው ባሉ የክልሉ አመራሮች መካከል መከፋፈል ተፈጥሯል ተብሎ ለሚወራው ወሬም የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አስተማሃኝ የሚከተለውን ነው ያሉት።
እንደሚባለውና አንዳንድ ያስተኛ ወሬዎች እንደሚነዙት ክፍፍል አለ እንደሚባለው አይደለም። ምንም አይነት ክፍፍል የለም በአመራሩ መካከል። በአሁኑ ሰዓት ከላይ እስከታች ያመራር መናበብ አለ። ቼን ኦፍ ኮማንዱን ጠብቆ ነው እየተሰራ ያለው። ባላማ ምንም ልዩነት የለም። አመራሩ የበለጠ ቁጭት ውስጥ ገብቶ አሁን ያለው መንፈስ በጣም ትልቅ ነው።
በመጨረሻ ማቶ አሰማኝ እንደተናገሩት በጥቃቱ የተጓደሉ የመንግስት የሥራ ኃላፊዎችን ለማሟላት እየተሰራ ሲሆን የሚሟሉት የመንግስት የሥራ ኃላፊዎች ዝርዝርም በቅርቡ ለህዝብ ይፋ እንደሚሆን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ለሙዚቀኝነት ብዙም ክብር ከማይሰጥ ማህበረሰብ መውጣቷን የምትናገር ዋንድሪያ አባላ በቅርቡ በአኝዋክ የተጫወተቻቸው ሙዚቃዎች መልካም ምላሽ ያስገኙላት ነው። ሙዚቃን ከተለመዱ ጉዳዮች ይልቅ የማህበረሰብ ህጻጾችን ለመንቀስ እንደምትጠቀምበትም ትገልጻለች። የሷና መሰል ወጣቶች የሙዚቃ ዓለም ጥረቶችም ፈተና የሞላበት እንደሆነ ታነሳለች። ጋምቤላ የተወለደችውና በአሁኑ ሰዓት የአምቦ ዩኒቨርሲቲ ተማሪ የሆነችው ዋንድሪያ ከሀብታሙ ስዩም ጋር ባደረገችው ቆይታ ተጨማሪ ጉዳዮችንም ማንሳታለች። ቆይታቸው የሚጀምረው ማህበረሰቧ የሚያወግዘውን የሙዚቀኝነት የስራ ዘርፍ ለምን እንደመረጠች በምታብራራበት ነው።
እኔ ጋር ለሰዎች ማስተላለፍ የምፈልገው ምልክት ያለኝና የሆነ ነገር ማስተላለፍ እንዳለኝ ይሰማኛል። ብዙ ጊዜ እንዲስተካከል የምፈልጋቸው ነገሮች ቢኖሩ ቤት ለቤት እየሄድኩኝ በር አንኳኩቼ መናገር አልችልም ብዬ ነው የማስበው። ትንሽ ይከብዳል እና በዘፈን በኩል አንተን የሚሰማክ ስሜትና ማስተላለፍ የምትፈልገው ምልክት በዘፈን በኩል ለማስተላለፍ ትንሽ ይቀላል ብዬ ነው የማስበው እና ለዛ ነው የገባሁት።
አንቺ የማህበረሰብን የሚመክሩ የማህበረሰብ ችግሮችን የሚያነሳሱ ሙዚቃዎችን ነው እስካሁን ድረስ እየተጫወትሽ ያለሽው። ለምን እነዚህ ነገሮች ማስቀደም ፈለግሽ ከሌሎች ጉዳዮች ይልቅ?
ታውልጂ ያደኩበት አካባቢ ነው ይሄ ሁሉ እንዳስተላለፍ ያስገደረኝ። እኔ እየሄድኩበት ያለው መንገድ ለኔ እየጠቀመኝ ሆነ ስለታየኝ ነው። እነሱ ደግሞ እየጠቀማቸው አይደለም። ለምሳሌ አሁን ያለ እድሜ ጋብቻ የሚለው ላይ እንሰደው። በእኔ አካባቢ አሁን ብዙ ሰዎች ያለ እድሜያቸው ነው የሚያገቡት፣ ልጅም የወልዱት ራሳቸውን ሳይችሉ ትምህርት ቤት ሳይገቡ እና ሸክም ትሆናለህ ለቤተሰብ ማለት ነው። ስለ ፍቅር ምናምን ያ ሁሉ ነገር ይመጣል። እኔ ሁሉም ነገር ጊዜ ያለው ብዬ ነው የማስበው በብዛት ማለት ነው። ከሌሎቹ ራሳትን መሳሰል ስትቀር ትንሽ ከበድ ይላል። በሌላ መንገድ ልትታይ ሁላ ይችላል እና ያ ሁሉ ነገር አልፌ ቢያንስ እንኳን ትንሽ የተሻለ መስመር ላይ ነኝ ያለሁት ብዬ ነው የማስበው። ብዙ ሰውን ትክክለኛ መንገድ እንዲከተል ቢመርጥ ጥሩ ነው ብዬ አስተላልፈው በእንደዚህ አይነት መንገድ።
በቅርብ ጊዜ ከወጡት ሙዚቃዎች መካከል ቤቶ ነው አይደል?
ቤቶ ነው።
የዘፈኑ ነገር እንዴ? ስለምንድን ነው ዘፈኑ? ባኛዋክኛ ነው የተዘፈነው አይደል?
አዎ፣ ሱ ባኛዋክኛ ነው የተዘፈነው። ያው ቤቶ ፎከስ የሚያደርገው ስለ ፍቅር ነው። ብዙ ሰዎች አበድኩ፣ ምን ሞትኩኝ፣ ለማህበሬ ነው በብዛት እንደዛ ይዘፈናል። ግን ስለ ፍቅር ሆኖ አስታራቂ የሆነ ዘፈን ነው። በተለይ እኔ ያድጌበት ተወልጄበት ያደግኩበት ቦታ is like ብዙ የሚያማምሩ ወጣት ሴቶች ታያለህ። እና እነዛ የሚያማምሩ ወጣት ሴቶች ስታያቸው ያ ውበታቸውን ይዘው አይደልቁም። የሆነ ነገር በቃ ቾኮሎ ወይ አቋራጭ መንገድ ተጠቅሞ ለብሽም ሆነ ለሆነ ነገር ብቻ ቆንጆ ነን ብሎ በማሰብ ራሳቸውን በማይሆን ወይም ትላልቅ ሰዎች ጋር ለብር ብለው እየሄዱ ራሳቸውን ለማይሆን ነገር ያጋልጣሉ። እና ብዙ ጊዜ ዲያሪ ጽፍ ነበር። በዙሪያ እየተከሰተ ያለው ነገር ሰውን ወደ ትክክለኛ መንገድ እንዲመለስ ትንሽ ለመምከር የሞከርኩበት ዘፈን ነው። እና ኒሮፓ ታክዶ ነው የሚለው። እና በእርግጥ ሰው አንድ ሰው ቆንጆ ቢሆንም በመልኩን አምኖ ለገንዘብ ብሎ አቋራጭ መንገድ መጠቀም እንደሌለበት ነው የምመክረው እዛ ላይ። ሁለተኛ ደግሞ ፍቅርን በገንዘብ አይገዛም። እና አንድን ሰው ለፍቅር ለገንዘብ ብለን ፍቅርን እየተጠቀም አስመስለን ያን ስካፍ ውስጥ መግባት እንደሌለብን ነው ለመምከር የሞከርኩት። እና ትንሽ በአካባቢ ብዙ ሰው ወዶታል። በመማርበት ትምህርት ቤትም ሳስተማቸው ምናምን ስለምን እንደሚያወራ ስነግራቸው በጣም ነው የሚወዱት ብዬ አስባለሁ።
ተወልደሽ አደግሽው ጋምቤላ ነው አይደል?
አዎ፣ ጋምቤላ ነው።
ባደግሽበት ቦታ እንዳንቺው የሙዚቃ ፍቅር ያላቸው የሙዚቃ ተሰጥኦ ያላቸው ወጣቶች አሉና እስካሁን ድረስ ወደ መድረክ እንዳይመጡ የሚፈልጉት ላይ እንዳይደርሱ ያደረጋቸው ችግር ምንድነው?
ብዙ ችግሮች አሉ። ስለ ጋምቤላ ዘፋኞች ማውራታችን ካልቀረ በጣም ጎበዝ ናቸው። እኔ እቻለሁ ከኔ ጋር ሲሰሩ የነበሩም በጣም ብዙ አሉ። እና ያለው ችግር ያው ጋምቤላው በብዛት ከዩት በስተቀር ሌሎቹ ዘፋኝ እንደ መጥፎ ነገር ነው የሚወስዱት። ምክንያቱም አዌርነሱን ያው አልተሰጠም በብዛት። እና ትላልቅ ሰዎችም ዘፈን እንደ የሆነ እንደ አጥያት ነገር የሚቆጠርበት እንትን አለ። በእኛ በሰፊው ዘፋኝ ከሆንክ እንደ ድሩዬም ልትቆጠርም ትችላለህ። እና ሁለተኛ ደግሞ በምንም ታምር ስፖርት አትደረግም በብዛት እንዲሁ ሰፖርት እናደርግሻለን እያሉ በሌላ መንገድ የሚመጡ አሉ። ለምሳሌ እኔ አሁን ሴት ነኝ። እኔ ባሳለፍኳቸው ኤክስፒሪየንሶች ለምሳሌ አሁን ብዙ እንሰራለን ሁላ ቃል ገብቶ አብረን ሰርተን መሀል ላይ ስንገናኝ ላይክ አንተን ሊጠቀሙ የሚፈልጉም አንዳንድ እንትኖች አሉ። እሱን ነገር ደግሞ አርት ውስጥ ያለ ነገር ነው። እና በእርግጥ ታለንትድ ብትሆንም ራስን ወይም ሊናክ መሸጥ እንደሌለብህ ልክ ነው የማስበው። በእኔ መንገድ አሁን እንደዛ ነው የማስበው።
በጣም አመሰግናለሁ አንድሪያ። ከመለያየታችን በፊት አኛዋክኛ በዚሁ መማር መጀመር ይኖርብኛል ብዬ አስባለሁ። ስንብት
ትክክል።
አሁን እንዴት አድርገሽ ነው የምትሰናበችው? መልካም ጊዜ መልካም ቆይታ ለማለት
ቤሩ ነበያ ጅቱክቻ መዋጣ
ቤሩ ነበያ
መልካም ጊዜ ቤሩ ነበያ።
በጣም አመሰግናለሁ። ለአሁኑ ይቅናሽ፣ መንገድሽ ሁሉ ይሳካልሽ። በሌሎች አዳዲስ ስራዎች እንገናኛለን። መልካም ጊዜ።
አመሰግናለሁ።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እንለፍ። ተከታዩ ዘገባ ከአሜሪካ ወደ ባህር ዳር ነው የሚወስድን። በአማራ ክልል የተከሰተውን ውጥረት ለማረጋጋት መንግስት የህግ የበላይነት ማስከበር የመጀመሪያ ተግባሩ ሲሆን፣ ይህንን ሲያደርግ ደግሞ የነፍስ ወከፍ የጦር መሳሪያ አጠቃቀም ላይ ጠንከር ያለ የትጥቅ ፖሊሲና የህግ ማዕቀፍ አውጥቶ ተግባራዊ ሊያደርግ ይገባል ሲሉ አንዳንድ ምሁራን ገልጸዋል። አስቴር መስጋናው በተከታዩ ዘገባ ተዳስሰዋለች።
አቶ ቺክቹ አለባቸው በቀድሞ ባዴን ነባር ታጋይ ናቸው። በአሁኑ ወቅት ደግሞ በሲቪል ሰርቪስ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ሲሆኑ በተለይ ካለፈው 2 ዓመት ወዲህ በማህበራዊ ሚዲያ በአማራ ክልል ፖለቲካ ላይ ሰፊ ትንታኔዎችን ይሰጣሉ። በቅርቡም ዳገት ያበረታው የአማራው ፍኖት የሚል 700 ገጽ ያለው መጽሐፍ አሳትመዋል። ከሰሞኑ በአማራ ክልል ተከስቶ የነበረውን የፖለቲካ ውጥረት ለማረጋጋት መንግስት ያጭርና የረጅም ጊዜ እቅድ አውጥቶ የክልሉን ሰላም ወደ ነበረበት መመለስ ይኖርበታል ይላሉ አቶ ቹቹ። ያጭር ጊዜ እቅድ ብለው ካነሷቸው ነጥቦች ውስጥ ዋነኞቹ ደግሞ የሕግ የበላይነትን ማስከበርና የነፍስ ወከፍ የጦር መሳሪያ አጠቃቀም ፖሊሲን በማውጣት ተግባራዊ ማድረግ የሚሉ ናቸው።
የመጀመሪያው መፍትሄ ይሆናል ብዬ የማስበው የሕግ የበላይነትን ማረጋገጥ ነው። መንግስታዊ ስልጣኑን ተጠቅሞ በሁሉም አካባቢዎች ሁሉም ጉዳዮች በሕግ የበላይነት ስር መውደቃቸው ማረጋገጥ አለበት። ለዚህ ያበቃን አንዱ መሰረታዊ ጉዳይ ሰዎች በሕግና በስነ ስርዓት ከመናገር ይወጡ በመሰላቸው መናገር፣ የጥላቻ ንግግሮች፣ አጠቃላይ ሕግና ስርዓትን ከማክበር ይልቅ በራስ መንገድ የመሄድ ጉዳይ በእነዚህ አንድ ሁለት ዓመታት እየተጠናከረ ነው ማለት ነው። ትንንሽ የሚመስሉ ግን አደገኛ መርዞችን ጉዳዮችን በይሉንታ ማለፍ ነው። አንዱ ከሕግ የበላይነት ጋር ተያይዞ የሚታየው ጥብቅ የሆነ ግልጽነት የተሞላበት የትጥቅ ፖሊሲና የሕግ ማዕቀፍ እንዲኖር ማድረግ አለበት መንግስት። መፈቀዱ ላይ ብዙ ችግር ላይኖር ይችላል። ግን ለማን የተፈቀደው? ተፈቅዶለት በእጁ ያስገባው ሰው መሳሪያው እንዴት እንደሚጠቀምበት ስልጠናና ትምህርት አግኝቷል ወይ? ጥፋት በፈጸመ ጊዜ ይህ በሕጋዊ መንገድ የገዛው መሳሪያ ከሱ ተነጥቆ ወደ መንግስት እንደሚገባ ግልጽ ነው ወይ? ስለዚህ የትጥቅ ጉዳይ ማህበራዊ ጉዳይ ነው ይጽፋለሁ። የወቅቱ አንገብጋቢ ጉዳይ ነው። ግልጽ የሆነ ህዝቡ ያወቀው ህዝቡ የተረዳው የትጥቅ ፖሊሲ ሊኖረን ይገባል። የመሳሪያ አጠቃቀም ፖሊሲ ማለት ነው። ይሄ የመንግስት መሳሪያ ሊሆን ይችላል፣ የግለሰቦች ሊሆን ይችላል። ቁጥጥር መደረግ አለበት። ተደራጅቶ ለሰላም መዋል መቻል አለበት። ከዚህ አኳያ መንግስት እንዲህ አካላትን ሰብስቦ የማደራጀት የማሰልጠን ህጋዊ ማዕቀፎችን የማሳወቅ ኃላፊነትም የመንግስትና የጸጥታ አካላት ይመስለኛልና ህግ ማስከበር እንዲህ አይነት ጉዳዮችን ሁላ መልክ ከማሰስ ጋር መያያዝ አለበት። ከዚህ ተነጥሎ የሚከበር ህግ
የዥም ጊዜ እቅድ ብለው ካነሷቸው የመፍትሄ አቅጣጫዎች ደግሞ የወጣቱን የስራ አጥነት ችግር መፍታት ነው ይላሉ።
ወታደር ሰላም ብናስከብር፣ የህዝብ አንዳንድ ጥያቄዎች ብንመልስ፣ ዝሮ ዝሮ ልማቱ ካልቀጠለ ዋጋ የለውም። በተለይም የወጣቶች የስራ እድል ጉዳይ መፍትሄ ካላገኘ ስራ የሌለው ወጣት ይህንን እንደ አንድ ስራ ወስዶ ሲያራግበው ሊሆን ይችላል። ስለሆነም ህግ ማስከበር የትጥቅ ፖሊሲያችን ጉዳይ እንዳለ ሆኖ የህዝብን ጥያቄዎች መመለስ፣ እርግጥ አንዱ የልማት ጥያቄ ነው የህዝብ ጥያቄ፣ በተለይም ለስራ እድል ፈጠራ ወጣቶች ስራ አግኝተው ዳቦ በልተው ስራ ላይ የሚውሉበትን መንገድ መንግስት በተቻለው መጠን ብቻውን የሚዘልቀው ነገር አይደለም። ማህበረሰቡ፣ ባለሀብቶች በዚህ መልኩ እንዲሰማሩ የመጨረሻው አማራጭና ትልቁም ይሄ ይመስለኛል።
አቶ ጌታቸው ወንድም የሕግ አማካሪና ጠበቃ ናቸው። አሁን በአማራ ክልል ያለው ነባራዊ ሁኔታ መልክ ለመቀየር ዋነኛው መፍትሄ መንግስት ለሕግ የበላይነት ትኩረት ሊሰጠው ይገባል ባይ ናቸው።
መንግስት ከምን ጊዜውም በላይ በጣም ረጅምና ተከታታይነት ያለው ስራ መስራት አለበት። ይሄ ምንድነው? የሕግ የበላይነት መከበር አለበት። አሁን በጥርጣሬ የተያዙ አሉ። እነሱን በተገቢው ጊዜ ለፍርድ አቅርቦ የሕግ ውሳኔ እንዲያገኙ ማድረግ አለበት። ወጣቱንና ሌሎችን የህብረተሰብ ክፍሎችንም በየቦታው ውይይት ማድረግ ቢቻልና መነጋገር ቢቻል፣ ያው ሁሉም ጉዳቱ መነሻውም መድረሻውም መጨረሻውም የራሳችን የህብረተሰብ ጉዳት ስለሆነ ሰከን ባለመልኩ ተነጋግረን ማለፍ ካልቻልን ወደ አስቸጋሪ ሁኔታ ውስጥ መንገባ ይመስለኛል። ከፌደራል መንግስቱ ጋርም በመነጋገር ሁኔታው የመጨረሻ እንትኑ እስኪያርግና ወደ ነበረበት ሁኔታ መመለስ እስኪቻል ድረስ መንግስት ከምን ጊዜውም በላይ ትኩረት ሰጥቶ በዚህ በጸጥታው ጉዳይ ቢሰራ ጥሩ ነው ላሉ ነው።
በመጨረሻ ማቶቹ ለአማራ ወጣቶችና ህዝብ ያስተላለፉት መልእክት አንድነቱን ማጠናከር እንዳለበት ነው የተናገሩት።
ይህንን ድክመታችንን ይህንን ችግራችን ደግሞ ሌሎቹ እንደሚዝናኑበት እንደ በጎ አጋጣሚ እንደሚወስዱት አውቆ የአማራ ህዝብና የአማራ ወጣት ራሱን ማደራጀት ራሱን በህግ ጥላ ስር አድርጎ የክልሉ ሰላም ልማትና ዲሞክራሲ መጠበቅ ይኖርበታል። ከዛ ውጭ እዚህም እዛም ነገር ሲነሳ በሌሎቹ ላይ ተቀሰር መፍትሄ አላመጣም እስካሁንም ድረስ። የለም እያልኩ አይደለም፣ ችግር አለ። ግን ዋነኛው ውስጣችን ላይ መመቻል አለበት። እንዲህ ያለ ማድረግ ደግሞ አንድነት በጣም አስፈላጊ ነው። በተለይ ወጣቶቻችን አንድነት ከመቼውም ጊዜ በላይ መጠናከር አለበት።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ደቡብ ወሎ ዞን ነው የሚወስድን። በደቡብ ወሎ ዞን አንበጣ ተከስቷል ይለናል ዘጋቢያችን መስፍን አራጌ። በደቡብ ወሎ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አቶ ሰይድ ይመር ከአንድ ሳምንት በፊት በዞኑ ተከስቷል ስላሉት የአንበጣ ሁኔታ ከሚያብራሩበት ዘገባው ይጀምራል።
ያንበጣ መንጋው የመጨረሻ ደረጃ ላይ ወይም ግሪጋሪስ የሚባለው የደረሰ ነው። አንበጣው በጋራ የሚሄድ ማለት ነው። ያው በባቲ ብሎ በቃሉና ሌሎችንም የምስራት 8 ወረዳዎች ያካቱ እንቅስቃሴ ያድርጓል። በ33 ቀበሌዎች ላይ አርፏል። ያረፈበት መሬትም እንደዚህ ወደ 6705 ሄክታር ነው። አንበጣው በአብዛኛው እየተንቀሳቀሰ ያለ ስለሆነ ትንሽ አርሶ አደሩ ያካባቢውም ባለሙያዎችና አመራሮች የመደናገጥ ፈጥሮ ነበር። ግን ከዞንም ከዛም ባደረግነው የተወሰነ እንቅስቃሴ ብዙም ጉዳት ሳያደርስ እየተንቀሳቀሰ ነው ያለው። ያረፈበትን ቦታ ያደረበትን ቦታ የመለየት ስራ እየተሰራ ነው። እስካሁን በተደጋጋሚ ያደረባቸው 2 ቦታዎች ተለይተዋል። አምባሰል 05 ቀበሌ እና ቃሉ አካባቢ ጨለንቃ የሚባል አካባቢ ዞሮ ዞሮ እዛ ቢያድርም አሁን እየተንቀሳቀሰ ነው ያለው። እስካሁን የተሰሩ ስራዎች አንደኛው ከዞን እስከ ወረዳ ባለሙያ ተንቀሳቅሷል። ቦታውን አሰስ የማድረግ የአሰሳ ስራ ተሰርቷል። ሁለተኛው ለህብረተሰቡ የግንዛቤ መፍጠር ነው። አሁን መጀመሪያ ሲመጣ ህብረተሰቡ ተደናግጦ ነበር። በኋላ ግን ዝም ብሎ ሳይበላ ሲሄድ ይህ አይበላም ብሎ የመተው ነገር አለ። ግን ቀጣይ ትውልዱ ስለሆነ አደጋ የሚፈጥረው ከብት እረኛ ሳይቀር መጠበቅ ምንድን ነው የሚያደርገው? ሜት የሚባል ነገር አለ። አሁን ወንድና ሴቶች ከላይ ሆነው እንቁላል ለመጣል ሬዲ ነው ወይ መሬቱን ይሰረስራሉ ወይ የሚለውን ነገር የት ነው ያረፍት የሚለውን የመለየት ስራ እንዲሰራ እያደረግ ነው።
በኦሮሞ ብሔረሰብ አስተዳደር ዞን ከሰኔ 15 ጀምሮ በ84 ቀበሌዎች ላይ ያንበጣ መንጋ መታየቱን የጠቆሙት ደግሞ በዞኑ ግብርና መምሪያ የሰብል ልማትና ጥበቃ ባለሙያ አቶ አራርሳ ወርቅነህ ናቸው። ያንበጣውን ቁጥር ለመቀነስና እንዳይራባ ለማድረግ የተለያዩ ስራዎች እየተሰሩ እንደሆነ ተናግረዋል።
የተለያየ ባህላዊ ዘዴዎች እንዲጠቀሙ ነው አርሶ አደሩ እየመከርን ያለ፣ ወደ ተግባርም እየገባን ያለ ነው። በመጨረሻ ባለን መልቻ መሳሪያዎች ሁሉ አመቺ በሆነ ቦታዎች ለሁሉ ፖፑሌሽኑ ሚኒማይዝ ለማድረግ ነው። የጸረ ተባይ ኬሚካል አቅርቦቱን፣ የመልቻ መሳሪያ ጥገናና አቅርቦቱን መሰል ስራዎችን እያከናወን ነው ያለ ነው።
ከሶስት አመታት በፊት በዞኑ 2 ቀበሌዎች ላይ ያንበጣ መንጋ እንቁላሉን ጥሎ ዝርያውን ቢተካም በተደረገው ርብርብ ጉዳት ሳያደርስ መከላከል መቻሉን ያስታውሳሉ።
የዛን ጊዜ በተባይ መከላከል ግብራል እየተመራ እና እንደተፈለፈለው ሰብል ሳይገባና ሰብል መመገብ ሳይደር ነው በጥሩ ርብርብ ባለበት ቦታ ላይ ያስቀረ ነው።
በተመሳሳይ ሁኔታ በሰሜን ሸዋ ዞን በ9 ወረዳዎች ውስጥ ያንበጣ መንጋ መከሰቱን ያመለከቱኝ ደግሞ የዞኑ ሰብል ልማት ቡድን መሪ አቶ አበበ ጌታቸው ናቸው። በአሳግርት ወረዳ አንበጣው ጠነኛ ጉዳት ማድረሱን የሚናገሩት ቡድን መሪው 0.25 ሄክታር መሬት ላይ የበቀለ በርበሬ ሙሉ በሙሉ ሲጠፋ 0.75 ሄክታር ማሽላ 25% ጉዳት ደርሶበታል። በአሁን ሰዓት ያንበጣ መንጋው ስርጭት በባህላዊ መንገድና በተፈጥሯዊ ምክንያት እየቀነሰ ነው።
ማለዳ ላይ ተባዩ ወይም አንበጣው ባረፈበት ቦታ ላይ የመጨፍጨፍ ስራ እንዲሰራ ተደርጓል። በሁለተኛ ደረጃ ጅራፍ በማጮ ሰብል ውስጥ እንዳይገባ የማባረር ስራ እየተሰራ ተሰርቷል። በማሳ ውስጥ ቆርቆሮ በማስጮ እንዲሁ የማባረር ስራ የተሰራበት ሁኔታ ነው ያለው። በሌላ በኩል ከተባዩ ባህሪ አንጻር ጭስ በማጨስ ያንን አካባቢ እንዲሸሽ የተደረገበት ሁኔታ ነው ያለው። አሁን ባለው ሁኔታ ደግሞ ተባዩ ዝናብ ካለመውደዱ ጋር ተያይዞ አብዛኞቹ ወረዳዎቻችን ላይ ዝናብ እየዘነበ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ዝናቡ ለመጥፋቱ ደግሞ ትልቅ አስተዋጽኦ አለ።
ያንበጣ መንጋው እንዴት ከየመን ወደ ኢትዮጵያ ተሻገረ? በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዴዎስ ሰላተው
አንበጣ ብዙውን ጊዜ የአየር ጸባይ ምቹነትን ተከትሎ ስለሆነ በተለይ በነፋስ አማካኝነት ታግዞ የሚመገበው እጽዋት ያለበት አካባቢ ዝናብን ተከትሎ ስለሆነ የሚመጣው ያ ይመስለኛል ከየመን ወደኛ በሶማሌ ላንድ በኩል አድርጎ እንዲሻገር ያደረገው።
በተለይ ተገቢው ክትትል ካልተደረገ ጉዳቱ እየከፋ እንደሚሆን አሳስበዋል።
ካመለጡን ስጋቱ ትልቅ ነው። ምክንያቱም አሁን ወደ ሰብል ዘር ወቅት እየገባን ነው። አብዛኛው አካባቢ ላይ የተዘራ ሰብል በቅሏል። ስለዚህ አሁን የልማት ወቅት ላይ ስለሆንን የተፈልፍሎ የሚወጣው የአንበጣ ኩብኩባ እስከ 5ኛ እድገት ደረጃ ድረስ ያለው ከፍተኛ ደረጃ ተመጋቢ ስለሆነ ሊያጠፋብን ስለሚችል በተለይ እንቁላል የተጣለበት ቦታና ተፈልፍሎ የሚወጡ ኩብኩባዎችን ማጣት የለብንም። ፈልገንም አግኝተን ቶሎ መከላከል አለብን የሚለውን ያው ይህን የሚያስተባብሩ ባለሙያዎች ወጥተዋል።
ለዚሁ ተግባር የሚያስፈልጉ የጸረ ተባይን ኬሚካልና መርጫ መሳሪያዎች በተገቢ ሁኔታ እንዲዳረሱ እንደሚደረግ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራባዊው ዓለም ታዳጊዎች እየተዝናኑ ሩቅ እንዲያልሙ ለማስተማሪያነት ከሚውሉ የኪን ዘርፎች አንዱ የድንቃይ ምስሎች መድብል ወይም ኮሚክ ቡክስ
ነው። በእነዚህ መጽሐፍት ውስጥ የሚሳሉ ሰብ ወይም ሱፐር ሂውማን ገጸ ባህሪያት አዋቂዎችን ሳይቀር ይማርካሉ። መሰል መጽሐፍትን ለኢትዮጵያውያን በማዘጋጀት ላይ ያለን ወጣት ሀብታሙ ስዩም ከአትላንታ አነጋግሯል።
ለበበ ባላሎ እዚህ መጣሁት ኮሚክ ቡክ አዲስ ፈጠራ ስራችንን ለማሳየት ነው። ኮሚክ ቡክ ማለት የጆሴ ልቦለድ ትረካ እንደ ባትማን፣ ሱፐርማን፣ ስፓይደርማን መጀመሪያ ሲጀመሩ በመጽሐፍ ኮሚክ ቡክ የሚባሉ መጽሐፎች ስዕላዊ ልቦለድ ትረካ ተጽፎ ከዛ ነው ወደ ሙቪ የሚቀየሩት። እና ልክ እንደነሱ እኛም በራሳችን አይነት የኢትዮጵያ ጀግና የኢትዮጵያን you know history እና mythology የሚጠቀም የኛን ቫልዩ የሚያሳይ አዲስ ፈጠራ ጀምበር በሚባል ካራክተር ጀምበረና የምናየው ጀምበር አሁን ጀምበር ስሙ ቢሆንም የእውነት የምንከታተለው የአማኑኤል ጥላሁን የሚባል ልጅን ትራንስፎርሜሽን ነው ወደ ጀምበር። ጀምበር አማኑኤል ተማሪ ነው። ጀስት ግራጁዌት አድርጎ አዲስ አበባ ዩኒቨርሲቲ ተመርቆ ስራ ለማግኘት እየጣረ ያለ የሆነ ነገር ያገኛል እና ህይወቱን ይቀየራል። ኃይሎች ይሰጠዋል ከተፈጥሮ የተለየ ኃይሎች ማለት ነው። ጥንካሬ፣ የበረራ ችሎታ እና ብዙ የተለያዩ ነገሮች ይሰጠዋልና አዲስ አበባ ውስጥ ሆኖ እንደዚህ አይነት አቢሊቲዎችን ማግኘት እንዴት ህይወት እንደሚቀይረው ነው የምንከታተለው። Again, as I told you, እኔ በልጆቹ ላይ ወይ በወጣቶቹ ያለው ሪአክሽን is very very positive. And much more እንትን የሆነ ቢ ሪአክሽን የወላጆችና ኢንተር ሪአክሽን ነው ትንሽ ሬዘርቬሽን ያለው እንጂ በወጣቱ they really really love it. ወላጆቹ they have reservation. ያዩትና ይሄን ያልተለመደ ነገር ልጆቹን ይወስዷቸዋል።
ጆ መንፈስ ያለው ሁኔታ ነው። መለቃቃቱ ራሱ ድሮ በእኛ ጊዜ ማሞቂሮ የሚባል ሌሎችም ተረቶች ነበር እና ያ ተረት ምን ጊዜም አይበሳኝም። ያሁኑ ዘመን ደግሞ ከፈረንጆቹ በለየት ባለ ሁኔታ ልጆቻችን የራሳቸውን ባህል የሚል ስሙም የኢትዮጵያዊ ይመስለኛል እዚህ ላይ ያለው እና ይሄ በእውነት መበረታታት ያለበት እና ይሄን እነሱ ስፓይደርማን የሚባለው ሱፐርማን የሚባለው መተካት ያለበት ነገር ነው።
ደስ ያለኝ መጽሐፍ ከዛ መጽሐፉ ላይ አሰራራቱ ነው እንዴት እንደጻፈው ጽሁፎቹን ነው ይወደዱ።
የቡክስቶር ኦነሮች ጋር አብሬ ብሰራ በጣም ደስ ይለኛል። እንደዚህ አይነት ፊክሽን መጽሐፎች በአብዛኛው እንደውም አይገኙም። ብዙ መጽሐፍ የሚያተኩረው ሆልድ የሚያደርጉት ቡክስቶር ኦነሮች ፖለቲካ ሊሆኑ ወይ ለቡንትሮች ስለሆነ እንደዚህ አዳዲስ መጽሐፎችን የሚያግዙ የሚረዱ ሰዎች በጣም ያስፈልጋል። እኛ የደረስንበት ቦታ ይሁን ወደ ሌላ ቦታ ለመድረስ
አድማጮች ፕሮግራማችን ተጠናቋል። አብራችሁ ያመሸሁት ጽዮን ግርማ ነበርኩ። አብራችሁን ስለነበራችሁ በጣም እናመሰግናለን። አስተያየቶቻችሁን አካፍሉን። @ቪኦኤአምሃሪክ የፌስቡክ ገጻችን ነው። #ቪኦኤአምሃሪክ ደግሞ የትዊተር ገጻችን ነው። ተጠቀሙና አስተያየቶቻችሁን አካፍሉን፣ አጋሩን፣ ተነጋገሩ፣ ተወያዩ። መልካም ምሽት። Tamara